የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? በቅድሚያ በመጪው ሐሙስ ስለምናከብረው የዘመን መለወጫ በዓል እንኳን አደረሳችሁ እንኳን አደረሰን ይያልን የደስታ መግለጫችን እናቀርባለን። በኢትዮጵያ ኦርቶዶክስ ተዋህዶ የዘመን መግለጫ መሰረት ተዘመነ ማርቆስ ወደ ዘመነ ሉቃስ በጤንነትና በሰላም እንዲያሸጋግራችሁ መልካም ምኞታችን ነው። በአዲሱ ዓመት ለሁላችንም ጤንነቱን ሰጥቶን ለኢትዮጵያ በጎ አስተሳሰብ በመያዝ የትግሬ ወያኔ ጎጠኛ አገዛዝ በኢትዮጵያዊነት መንፈስ በታነጸ ትብብር ድል የሚደረግበትና አዲስ ታሪክ የሚፈጸምበት ዘመን እንዲሆንልን እንመኛለን። የዛሬ ጳጉሜ 2006 ዓመተ ምህረት ወይም የሰፕቴምበር 7 2014 የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት የተለያዩ ዝግጅቶችን አካቷል። በቅድሚያ የተለመደው በየ15 ቀኑ እየተዘጋጀ የሚቀርበው ተመጽሐፍት ማህደር ይቀርባል። ተዛም የሳምንቱ ዋና ዋና ዜናዎች ተምሽቶ 12 ሰዓት ላይ ይደመጣል። ተዛም ቀጥሎ አንድ ጽሑፍ ይነበባል። በመጨረሻም የሬዲዮኑ ሳምንታዊ መልእክት ተተደመጠ በኋላ የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የዕለቱን ዝግጅቶቻችንን እስተመጨረሻው እንድትከታተሉ የተለመደውን የአክብሮት ሰላምታችንን እያስቀደመን ዝግጅቶቻችንን ለአዲስ ዓመት መግቢያ ዋዜማ ተስማሚ የባህል ዘፈን እንከፍትላችኋለን። አድማጮቻችን እንደተለመደው የማክበር ሰላምታችንን እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜያችን ፊታውራሪ በላይ ታሪክ በመሳሌ በራስ ምሩ ኃይለ ሥላሴ በ1942 የተደረሰውን ልብ ወለድ ታሪክ አዘል ድርሰት ክፍል 3ን ይዘንላችሁ ቀርበናል። በክፍል 2 መደምደሚያ ወይዘሮ ተዋበች ባሏ አቶ በላይን የውሃ ጎርፍ ይዞት ሲሄድ ተመልክታና ተከታትላ ሁለት ሕፃናት ልጆቿን ደግሞ የባሏን ጉዳይ ስትከታተል ተዛፍ ሥራ አስቀምጣቸው ሩቅ ደሳ ስትመለስ ልጆቿ ተሰውረው እንደ ደረሰችና በክፉ ሐዘን ተጠምዳ ወድቃ አቶ አልዩ የሚባል ሰው እንዴት እንዳገኛትና ልጆቿን ለማፋለግ እንዴት አባይን አብረው እንደ ተሻገሩ ሰምተናል። የዚህኑ ተከታይ ክፍል 3ን ደግሞ በጥሞና እንድትከታተሉ እንሆ ይዘንላችሁ ቀርበናል። ፊታውራሪ በላይ ታሪክ በምሳሌ ተራስ ምሩ ኃይለ ሥላሴ። ልጆቿም ትልቁ የሰባት ዓመቱ ልጅ ካሳሁን፣ ትንሹ የአምስት ዓመቱ ጌታነህ ይባሉ ነበር። ትልቁ ልጇን ካሳሁንን አሻግሮ ይዞት የሄደ አቶ ደባይ የሚባል የሸዋ ሰው አገሩ ባሶ ሥራው ጨዋ ወታደር ባለሪም ነበርና ልጁን ይዞ እንደ ተሻገረ አለተ ማርያም አጠገብ ተመንገድ ራቅ ባለ ቦታ አንድ ባለ ርስት ዘመድ ነበረውና እዛ ደርሶ ለመሄድ ሌቱን ሁሉ በችኮላ ሲሄድ አድሮ ወደዛው ጎራ ብሎ ደርሶ ጥቂት ቀኖች ሰንብቶ ወደ አገሩ ሄደ። ደግሞ ትንሹን ልጅ ጌታነህ የሚባለውን ይዞት የሄደው አቶ ድንቃ የሚባል የጉራጌ ነጋዴ አገሩ አገምዣ ከሚባለው ወረዳ ውስጥ ነበርና የጎሃ ጽዮንን ዳገት እንደ ወጣ ዋናውን የሸዋውን አውራ ጎዳና ትቶ በግንደ በረት በኩል አድርጎ ነበርና የሄደው። ስለዚህ እናታቸው እንዳሰበችው በአውራው በሸዋ ጎዳና ከሚመጡት መንገደኞች ወሬያቸውን ለማግኘት አልቻለችም ነበር። አቶ አለዩ ግን እሷኑ ይዞ እግረ መንገዳቸውን ፍቼ ከተማና ደብረ ሊባኖስም ገዳም በደረሱ ጊዜ ልጆቹን መፈለጋቸውንና ወሬ ማጠያየቃቸውን አልተውም፣ ግን ምንም ለማግኘት አልቻሉም። እናታቸውም በጣም ተስፋ መቁረጥ ጀመረች። የምትፈልግበትን ቦታ የምታገኝበትንም ምልክት ለማወቅ ቸገራት። እንጦጦም ተደረሱ በኋላ ጥቂት ቀን እዛው አርፈው ሰንብተው ሳለ አንድ ቀን አቶ አልዩ ለወይዘሮ ተዋበች እንግዲህ እዚህ አደረስሁሽ፣ ልጆችሽንም እስከ ዛሬ ፈልገን ማግኘት አልቻልንም። አሁን እዚህ እንደምን ሆነሽ ለመኖር ትፈቅጃለሽ? የምታውቂው ሰው ያለ አይመስለኝም። እኔ ወደ አገሬ ወደ ወሎ መሄጃዬ ጊዜው ደርሷልና የምታስቢውን ባውቀው ወዳለሁ ብሎ ስለ ጠየቃት፣ እሷም እኔ በዚህ አገር የማውቀው ሰው የለኝም፣ እንዲሁ እየለመኩ ቆይቼ ለሥራ ገረድ የሚቀጥር ሰው ባገኝ የምችለውን እየሠራሁ እግዚአብሔር እንደ ፈቀደልኝ አድራለሁ። ሌላ ምን ለማድረግ እችላለሁ? አንተም እስካሁን ስለ ረዳኸኝና ስለ ደከምህልኝ እግዚአብሔር መልካም የመልካም ሥራ ዋጋህን ብድሩን ይክፈልህ አለችው። አቶ አልዩም ተጥቂት ቀኖች ወዲህ ስለ እርሷ ሲያስበው የቆየ ነገር ነበረውና ወዲያውም ነገሩን ገልጦ የምታውቂው ሰው እዚህ አገር ተሌለሽ እንዲያው እዚህ ተመጉላላትሽ ፈቃድሽ ቢሆን እኔም ብቻዬን ያለሁ ሰው ነኝና ተኔው ጋር ሄደሽ አብረን ብንረዳዳ ወድ ነበር ብሎ በትልቅ አክብሮት ፈቃዷን ስለ ጠየቃት በሐሳቡም ሚስት ለማድረግ መፈለጉን ስለ ተረዳችው ለጊዜው ጥቂት ደነገጠች። ያገኛትን የመረረውን የሐዘን መከራ ተደራርቦ የደረሰባትን እያሰበች ከምትወደው ባሏ ተለይታ ልጆቿን ሁሉ አጥታ እንደገና ደግሞ ባል አግብታ ቤት ንብረት ተሌላ ሰው ጋር ይዛ ደስ ብሏት ለመኖር ምንም ልጅ እግር ሴት እንኳ ብትሆን ሐሳብ አልነበራትም። አንዳንድ ጊዜም መንና ወደ ገዳም ለመሄድም ትፈልግ ስለ ነበረ በዚህ በጥያቄው እጅግ ተሸገረች። እንቢ እንዳትለው ተቀጥራ እየሠራች ለማደር እንደሆነ ፍላጎቷን አስቀድማ ገልጣ ስለ ነገረችው ደግሞም ተወደቀችበት አንስቶ አስታሞ ልጆቿን በመፈለግም ሁሉ ተልብ የረዳትን ሥራውን ሁሉ አይታለችና ያንን ሁሉ ያሰበች የጠየቃትን እንቢ ብላ ማሳዘንም የማይገባ ውለታ ቢስነት መሰላት። እንደዚሁም በሁለት ሐሳብ መሃል ተቸግራ ጥቂት እንደቆየች አንድ ምክንያት ደግሞ አገኘች። ይሄውም የወሎ ሰው መሆኑን ስላወቀችና አንዳንድ ጊዜም አላህ እያለ ሲናገር ሰምታው ነበርና እስላም ይሆናል ብላ ጠርጥራ ይሄንኑ በማድረግ እኔ የክርስቲያን ልጅ ክርስቲያን ነኝ፣ ስለዚህ ሌላ ሃይማኖት ያለው ሰው ጋር አብሮ ለመኖር እንዴት ይሆንልኛል ብላ መልስ ሰጠችው። እሱም እሷን ደስ አሰኝቶ ሐሳቡ የተፈጸመለት መስሎት እኔ በአጼ ዮሐንስ ዘመን ክርስትና ተነስቻለሁ ክርስቲያን ነኝ አላት። እሷም የክርስትና ስምህ ማን ነው ብላ ስሙን ለማወቅ ጠየቀችው። እሱም ያን ጊዜ በአዋጅ ያገኘውን ስም ዘንግቶት ረስቶት ኖሮ እንዲያው አፉ እንዳመጣለት ወለተ ገብርኤል ነው አላት። ማናቸውም የመከራ ሐዘን ተዋለ ታደረ እየተረሳ እየተዘነጋ መሄድ በሰውነት ያለ ጠባይ በመሆኑ የሴት ስም ስለነገራት እንደ መሳቅ ፈገግ አለች። ግን ልታሳፍረው ስላልፈለገች የሴት ስም መሆኑን አልነገረችውም። ብቻ እውነትም የአዋጅ ክርስቲያን ኖረዋልና አለችው። አፄ ዮሐንስ በእውነት የታወቁ ስመጥር ክርስቲያን ስለነበሩ የክርስቲያን ሃይማኖትንም አብዝተው ስለሚወዱ በዘመናቸው የኢትዮጵያ ሕዝብ በመላው ክርስቲያን እንዲሆን ፈቃዳቸውና ምኞታቸው ነበርና ስለዚሁ በውድም ሆነ በግድ አዋጅ አውጀው እስላም የሆነ ሁሉ ክርስቲያን እንዲሆንን አዘው ነበር። ያን ጊዜም በፍርሃት ያለ ትምህርትና ያለ መረዳት ክርስትና የተነሳ ይልቁንም በወሎ ብዙ ሰው ስለነበር አቶ አልዩም ተነዛ አንዱ ኖሯል። ወይዘሮ ተዋበችም ጥቂት እያሰበች ቆይታ ነገሩን አውጥታ አውርዳ ተመልክታ ተዚህ ታልማላውቀው አገር ብቻዬን ቀርቼ የሚደርስብኝን የሚያገኘኝን ነገር አላውቀውምና በመከራ ጊዜ የረዳኝን ተወደቅኩበት ቦታ ተሞት አፋፍ ያነሳኝን እንቢ ብዬ ተማሳዝነው ፈቃዱን ፈጽሜ ለክርስቲያንነቱም በአጤ ዮሐንስ የተፈለመ ተሆነ እኔም እውነተኛ ክርስቲያን እንዲሆን እጥራለሁ። በምግባርም በኩል መልካምነቱን ያየሁት ስለሆነ ክርስቲያን ነኝ ብሎም በአንደበቱ ስለተናገረ ወደ ኋላ የሚመለስ አይመስለኝምና ተሱ ጋር አብሮ መኖር ይሻለኛል ብላ በዚሁ ፈቃዷን ወስና ክርስቲያን ተሆንክ እሺ አለችው። አቶ አልዩም ምንም ታገኛት ጥቂት ጊዜም ቢሆን የሃይማኖቷን ብርታት፣ የሰውነቷን መልካምነት፣ የመልካዋን ውበት እያደር እየበረታ አይቷልና አፍቅሯት የሚያከብራትና የሚመለከታት እንደመቤት ነበርና የእሷን የእሽታ ፈቃድ በማግኘቱ በጣም ደስ ብሎት ወደ አገሩ ወደ ወሎ ይዟት ሄደ። ቤቱም ቦሩ ሜዳ ተሚባለው ቦታ ላይ ነበር። ያ አቶ በላይ ካሳ የሚባለው ሰው የአባይ ወንዝ ሲወስደው ሚስቱ ተወንዙ ዳር ለዳር እየተከታተለች ሙላት ውሃ ይዞት ሲሄድ ለዓይኗ ሲጠፋ ድረስ ተመልክታው የነበረው የውሃውን ሙላት በመዋኘት እየታገለ ብዙ ርቆ ተሄደ በኋላ አንድ ትልቅ ዛፍ ግንድ የሰዎችና የከብት ሬሳ ሙላቱ ተላይዞት ሲመጣ በወንዙ መሃል እየተንሳፈፈ ሲሄድ ድንገት አግኝቶ እየዋኘ እንደምንም ተጣጥሮ ሄዶ ቀርቦት ግንዱን አግኝቶ ስለያዘው እሱን በመደገፍ ጥቂት ፋታና ረፍት እያገኘ ተዛም ግንድ ጋር አብሮ እንደዛው ብዙ ሄደ። ያንኑም ግንድ በመጥፎ ቦታ ላይ ሲደርስ እየለቀቀ ሲዋኝ፣ ተደህናው ቦታ ላይ ሲይዝ ወንዙ አጠፍ ብሎ ተሚሄድበት አንድ ገመገም ቦታ ሲደርስ እሱ ተደግፎት የነበረውን የዛፍ ግንድ በኃይል ውሃው ተላይ ስለገፋው ወደ ገመገሙ ወንዝ ዳር መሬቱን ወቅቶ ስለተጋዳና ስለቆመ በዛም በኩል በየብሱ መሬት ላይ የበቀለ የአንድ ትልቅ ዛፍ ቅርንጫፍ ክንፉ ወደዛ ወደ ወንዙ የተዘረጋ በማግኘት አቶ በላይ ተጣጥሮ ያንን ይዞ በብዙ ችግር ተወንዙ መውጣት ቻለ። የወጣበትም ቦታ በወዲያ ማዶ ወገን ግንደ በረት በሚባለው አገር ላይ ነበር። እዛም እንደወጣ ራቁቱን ስለሆነ ቅጠል መሳይ ቆራርጦ በሳር አያይዞ አሳስሮ የመጀመሪያው ሰው አዳም ተገነት ሲወጣ የለበሰውን አይነት ቅጠል ለብሶ አንድ ለምርኩዝ የሚሆን በትርና የሚሄድበትንም ጥሻ የሚገላልጥበት ተዛፉ ገንጥሎ ይዞ በዛ የገላልጠ ሰው ወደሚገኝበት መንገድ ለመድረስ አስቦ መሄድ መጓዝ ጀመረ። ውሃው ሲያንገላታው እየዋኘም ሲታገል የዋለበት አካላቱ ቆሳስሎ እግሩም ዛፍ አምታቶት ኖሮ የሚሄደው እያነከሰ ነበር። በዚሁም ላይ ጥርጊያ መንገድ ስላገኘ አንዳንድ መጥፎ ቦታ እያጋጠመው በእንብርኩ እየዳኸ በእጁ እየቧጠጠ ብዙ መንገድ ሄደ። ዋናውም ሐሳቡ አንዲት ስላች መንገድ እንኳ ቢሆን አግኝቶ በዛች እየሄደ ምኞቱ ሰው ወዳለበት ለመድረስ ስለነበር ያችኑ ስላች መንገድ እስኪያገኝ ብዙ ድካምና ልፋት አገኘው። ወዲያውም ጊዜው የተማሸ ስለሄደ ምንም ብዙ መከራ ያሳለፈ ጎበዝ ሰው ቢሆንም ይሄ ድንገት የደረሰበት አደጋ በጣም መጉላላት አብዙቶበት ሰውነቱ ስለደከመ ፍርሃት ተሰምቶት አጠገቡ አንድ ነገር ኮሽ ባለ ቁጥር ይደነግጥ ነበር። በዛችሁም ባገኛት አንዲት ስላች መንገድ እንደሁ የወደቀ እየተነሳ ሲሄድ በጣም ጊዜው እየመሸና እየጨለመ ሄደ። የጊዜው መጨለምና መምሸት ለመከራው ተጨማሪ ስለሆነበት አንዳንድ ጊዜ የሚያችኑ ስላች መንገድ እየሳተ እየተደናገረውም እየቆመም በጣም ተቸገረ። ያችን ስላች መንገድ በማግኘቱም ሰው ወዳለበት ተደርሰኝ ይሆን ብሎ ያደረገው ተስፋው ተበላሸበት። የሚያደርገውም ነገር ጠፍቶት እንዲያው ቆሞ ሲጨነቅ በድንገት ተሩቅ በምስራቅ ወገን የነደደ እሳት ብርሃን ነበልባሉን አየ። ያን ጊዜም ጥቂት ለሐሳቡ ቀለል ብሎት ይሄ የሚታየው ሩቅ እሳት የነደደው ያለ ጥርጥር አጠገቡ ሰው ቢኖር ነው፣ ወደዛው ፊት ለፊት አቅንቼ ቢሄድ ይሻላል ብሎ ያንኑ እየተመለከተ በዛው አቅጣጫ እየወደቀ እየተነሳ በብዙ ችግር እየሄደ አገሩም በረሃ በመሆኑ በግራ በቀኙ ያውሬ ድምፅ እያስፈራራው አንዳንድ ጊዜም የሚያየው የሩቅ እሳት ለመጥፋት እንደ መድከም ሲል አቅጣጫው ጠፍቶ ሊሳሳተኝ ነው እያለ በሐሳቡ ሲጨነቅ የእሳቱን ብርሃን ጸዳል ግን ከፍ ከፍ ብሎ ሲያይ ሐሳቡ እየተበረታታ በብዙ ችግር ተሌሊቱ ወደ 6 ሰዓት ሲሆን እዛው ታየው እሳት አጠገብ ለመድረስ ቻለ። ያም እሳት የነደደበት ቦታ ወደ ሸዋ የሚሄድ አንድ ትልቅ ነጋዴ የሰፈረበት እሳቱም ከብት የሚጠብቁ ጎረደማኖች ወይም የከብት ጫኞች ያነደዱት ኑሮ እሳቱንም እየሞቁ ከብት የሚጠብቁት አለመንገድ በሌላው ወገን ኮሽኮሽታ ድምፅ ስለሰሙ ሌባ መጣ እያሉ ድላቸውን ይዘው እየተጫጫሁ ወደዛ መከረኛ ሰው ሄዱ። እሱም ሲመጡ አኳኋናቸውን ስላየ ለመሸሽ ከጅሎት ነበር፣ ነገር ግን አልቻለም። ደረሱበት። ሌባ ለመሆኑንም ለመናገርና ለማስታወቅ ቢሞክር በጩኸታቸው ብዛት የሚሰማው አላገኘ። ቢሰሙም የሚያምኑት አለመሆናቸውን አወቀው። እንዲሁም ደርሰውበት በዱላ እየነረቱና እየመቱ ይዘው እጆቹን በገመድ የፊጥኛ ስረው ወደ ሰፈሩ እሳት ወዳለበት ወስደው ቢመለከቱት ራቁቱን የሆነ ቅጠል መሳይ ሸልሎ የታጠቀ አካላቱ የቆሳሰለ ሰው ሆኖ ስላዩት ተሌላ ዘንድ ለመስረቅ ሄዶ የተደበደበ ሌባ መስሏቸው እሱም አንዳንድ ነገር ለመናገር አስቦ እንደማይሰሙ ታውቆ ዝም አለ። በዚሁም በሆነ ጫጫታ የሰፈሩ ሹም ዋናው ነጋዴ ተመኝታው ነቅቶ ነበርና ተነስቶ ልብሱን ለባብሶ እነሱ ወዳሉበት እሳት ዘንድ ቢሄድ ሌባ ይዘናል ብለው እዛ እየደበደቡ ሲያጉላሉ ታየ። ነጋዴውም ጨዋ ሰው ለሰው ርኅራኄ ያለው ነበርና ምንም ጎረደማኖቹ እንደነገሩት ለጊዜው ሌባ መስሎት እንኳን ባያምንም ያለ ደንብ እንዲመቱትና እንዲያጉላሉት አልፈቀደላቸው። እንዲያውም ወደ እሱ እንዲቀርብ አድርጎ በፊት ያላ መስሎት በጋልኛ ቋንቋ የምን ሰው ነህ? ተወዴት ነው የመጣኸው? ብሎ በርጋታ ጠየቀው። እሱም በአማርኛ ቋንቋ የዚህ ዓለም መከራ ተማረከው ሰው አንዱ ነኝ። እነሱ እንደሚሉኝ ሌባ አይደለሁም። በደጀን መልካ ላይ የአባይን ውሃ በዋና ለመሻገር ስሞክር የውሃ ሙላት ደርሶብኝ ተመልካው አሳስቶ አውርዶ ተዛ ተሩቅ ቦታ እየታገልሁና እየዋኘሁ ለመውጣት ስፍጨረጨር ቆይቼ እግዚአብሔር ቆይ አትሙት ብሎኝ ኖሮ ውሃን ሳፎ ይዞት የሚሄድ አንድ ግንድ አግኝቼ እሱን በመደገፍ ጥቂት እየረዳኝ አንድ ጠረፍ ደርሼ ለመውጣት በቃሁ። ተወጣሁን በኋላ የሚሄድበት ቦታ ቸግሮኝ መንገድ እየፈለኩ ሲሄድ ጊዜው መሽቶብኝ ጨለማ ሆኖ ስጨነቅ እሳት በሩቅ አይቼ በብዙ ችግር እየተንከላተው መጥቼ እዚህ ብደርስ ደግሞ ገና መከራ ያላለቀ ኖሮ እነዚህ ወንድሞቼ ሌባ መስያቸው የደበደቡ ይዘው አሰሩኝ። ነገሬን ሁሉ ለመናገር በፈልግ የሚሰማኝ አጣሁ ብሎ አስተዋቀው። ባንነጋገሩ ሁሉ ጨዋ ሰው መሆኑን ነጋዴው ስለተረዳው የነገረውም ነገር እውነት መስሎ ስለታየው በጣም አዝኖለት እነሱም ባያውቁ ነው በሌት ባሁን ሰዓት አለ መንገዱ ስትመጣ ስላገኙህ ሌባ መስልሃቸው ነው ለሁሉም ነገር ሽግርህን ነገ ሁሉንም ትነግረኛለህ ብሎ እስራቱን አስፈትቶ ታማኙን የጫኞቹን አለቃ ጠርቶ ልብስ ሰጠህ ራቱንም አብለተህ በደህና አሳደረውና ጠዋት እኔ ዘንድ ታመጣዋለህ ብሎ አገጣጥሞት ነጋዴው ወደ ድንኳኑ ተመልሶ ሄደ። በዛን ጊዜም ነጋዴው ጌታ ይህንን ሰው በደህና አነጋግሮ ሲቀበለው ታዩትና ሰውየውን በርጋታ ሲናገር ተሰሙት። ጎረደሞች አንዳንዶቹ አሳባቸው ያን ጊዜውኑ ተለውጦ ሌባ ሳይሆን አደጋ ያገኘው ሰው በመሆኑ በማጉላላታቸው ተጸጽተው በጣም አዘኑለት። አንዳንዶቹ ግን ምንም ሌባ አለመሆኑን ቢያውቁትም ባደረጉት ነገር ህሊናቸው ያልወቀሳቸው ግዴለሾችም ነበሩ። በዛን ጊዜም ይህን መከራ ያገኘውን ሰው ነገሩን በጣም ያሳመነለት አነጋገሩ ሁሉ ያለማዛነፍ አጥርቶ በአማርኛ በመናገሩ ነበር። በዛም አገር በጃውሳነትና በሌብነት የሚጠረጠሩ አንዳንድ ያገሩ ሰዎች ቢኖሩም ተጋልኛ አነጋገር በቀር አማርኛ ደህና አድርገው አጥርተው ስለማያውቁ አንዱም ምክንያት ሆኖ የረዳው ይኸው ሳይሆን አልቀረም። ያንንም ሰው ነጋዴው አደራ ብሎ ያገጣጠመው የጎረደማኖቹ አለቃ ተድንኳኑ ወስዶ የሚለብሰው ልብስ ሰጥቶ ብርድ በጣም ገብቶት ይንቀጠቀጥ ነበርና እሳት አስነድዶለት እንዲሞቀው አድርጎ የሚበላውና የሚጠጣውን ሰጥቶ ደህና አድርጎ አሳደረው። ይኸውም መከራ ያንገላታው ሰው ምንም ገሚሱን ሌሊት አርፎም ቢያድር ያ ውሃ ያጉላላው ተወጣም ወዲያ በዛ በጭለማ ሲወድቅ ሲነሳ ሲዳክር ያመሸበት ተሰፈርም ሲደርስ ጎረደማኖቹ የደበደቡት አካላት ሁሉ አብጦና ተላልጦ ብርዱም በሰውነቱ ጠልቆ ገብቶ ኖሮ በማግስቱ ጠዋት በጠና ታመመ። ያም ባልደረባ የሆነው የጫኞቹ አለቃ መታመሙን ሂዶ ለነጋዴ ጌታው ነገረው። ነጋዴውም ለዚሁ ለታመመው ሰው እንደሚቻለው መጠን መልካም ነገር የሚያደርግለትን አኳኋን አሰበ። አስቦም ያገኘው ይህ ክርስቲያን ነጋዴ ሰው ታለበት መንደር ድረስ በበቅሎ አስቀምጦ ይዞት ሄዶ ለመንደሩ ሹም ወይም ሌላ የታመነ ሰው ቢያገኝ ገንዘብ ጨምሮ ሰጥቶ እስቲግድን ድረስ እንዲያስታመመው አደራ ብሎ እዛ እንዲተወውና እንዲሄድ ነበር። ይህንኑም ሐሳቡን ለመፈጸም ጭነቱ ሁሉ ተሰናድቶ ጉዞው ሲጀመር በከብት አስቀምጦ ይዞት ለመሄድ ተነሳ። ሰውነቱ እንደ ደከመ አይቶት ነበርና ነገርም በመጠየቅ ሊያስቸግረው አልፈቀደም። መንገዱንም ሲጓዝ ተበቅሎ እንዳይወድቅ የሚደግፉትና የሚጠብቁት ሁለት ጎረደማኖች ደጋፊ አድርጎለት ነበር። እስከ 6 ሰዓትም ተጉዘው ወደ አንዲት የመንደር ከተማ እንደደረሱ ሰፈር አደረጉ። ተዚሁም ሰፈር በሽተኛውን የታመነ ሰው ፈልጎ እሱ ዘንድ ለመተው ሲል ወዲያው በማግስቱ የሁድ ሰንበት ነበርና አንድ ቀን ውሎ አደረገ። ተዛው ተመንደር መካከል አንዲት ቤተ ክርስቲያን ነበረችና ተሰፈሩ አድሮ ጧት ቅዳሴ ለማስቀደስ ወደ ቤተ ክርስቲያኑ ሄዶ ሳለ የቤተ ክርስቲያኑን አለቃ ስላገኛቸው ምናልባት እሺ ቢሉኝ እዚህ ሰው ዘንድ መተው የሚሻል ይመስለኛል ብሎ አሰበ። ተቅዳሴ ውጪ ነጋዴው ወደ ቤተ ክርስቲያኑ ሹም ዘንድ ሄዶ ለብቻ የምነግረው ጥቂት ጉዳይ ነበረኝ ብሎ ስላስታወቃቸው ሹሙም ያን ጊዜውኑ ተነስተው ወደ አንድ ገለልተኛ ቦታ አብረው ሄደው ተቀመጡ። ነጋዴውም እባኩ አንድ ሰው ነበረኝ ታሞብኝ በጣም ስለተቸገርሁ ለመንገዴም ስላወከኝና የምተውበት ቦታ ስላጣሁ በዚሁ አገር ሰው አላውቅምና የታመነ ሰው አመልክተውኝ የሚታመምበትንም ገንዘብ ጨምሬ ሰጥቼ ለመሄድ ስላሰብሁ የሚያስታምመው ሰው እንዲያመለክቱኝ ነው ብሎ ስለነገራቸው የቤተ ክርስቲያኑም አለቃ ጥቂት እያሰቡ ተቆዩ። በኋላ እኔ አስታምመዋለሁ እኔ ዘንድ መተው ትችላለህ አሉ። ነጋዴውም ደስ ብሎት ሄዶ ያንን የታመመ አቶ በላይ ካሳን ይዞ ሄዶ በርከት ያለ የመታመሚያ ገንዘብ ላስታማሚው ሰጥቶ አስረክቦ እንግዲህ በሁሉም ነገር አደረውን ትርፍ ገንዘብም ቢያወጡ ጥቂት ወራቶች በኋላ እመለሳለሁና ያን ጊዜ ከፍላለሁ ብሎ ነጋዴው መንገዱን ቀጠለ። አድማጮቻችን ፊታውራሪ በላይ ራስ ምሩ ኃይለ ሥላሴ ክፍል 3ን በዚህ ይጣናቀቃል። ክፍል 4ን ተሁለት ሳምንት በኋላ ይዘንላችሁን ቀርባለን። ቀጣዮቹን የምሽት ዝግጅቶች እንድትከታተሉ በትህትና እንጋብዛለን። መልካም ምሽት።
አድማጮ ቻችን በመቀተል ደግሞ ከድረገጽ የተገኘ ጽሑፍ እናስደምጣለን። እርሱም ኢትዮጵያዊ ማለት ኢትዮጵያዊነት ማለት ኢትዮጵያውያንን መውደድ፣ ኢትዮጵያን ማፍቀር፣ የኢትዮጵያን መንግስት በተገቢው መንገድ መደገፍና የመንግስት የተሳሳተ መንገድ ሲይዝ መቃወም ማለት ነው። በስልጣን ላይ ያለው ክፍል ጸረ ኢትዮጵያውያንና ጸረ ኢትዮጵያ ሲሆን ያንን ክፍል በማንኛውም መንገድ ማስወገድ የእያንዳንዱ ኢትዮጵያውያን የእያንዳንዱ ኢትዮጵያዊት ኢትዮጵያዊ ግዴታ ነው። አብዛኞቻችን በየጊዜው የምናነሳው ጉዳይ ሀገራችን ኢትዮጵያ ያለችበትን የፖለቲካ ሀቅና በኢትዮጵያ ህዝብ ላይ እየደረሰ ያለውን በደል ነው። ኢትዮጵያዊ ነኝ ወይንም አይደለሁም የሚለውን ጥያቄ አይደለም። በየቦታው በተገኘው አጋጣሚ በየለቱ በህዝቡ ላይ የሚደረገው በደል እንወጠነጠናለን። አደመጫችን ድርግመዋለው እንወጠነጠናለን። ኢትዮጵያውያን ናቸው ወይንም አይደሉም የሚለው ከጥያቄያችን መካከል አይደለም። መቼም 40 ዓመት ሙሉ ባርመኖዮ መንግስቱ ኃይለ ማርያምና በወገንተኛው የትግሬ ነጻውጪ ግንባር መንግስት በኢትዮጵያ ህዝብ ላይ የደረሰውን ግፍና በደል ገና ብዙ ጻፊዎች ብዙ ይውሉበታል፣ ሊቃውንት ይቀኙበታል፣ አንጎርጓሪዎች ይደረደሩበታል፣ ሰዓሊዎች ያቀልሙታል፣ ገጣሚዎችም ይሰነኙበታል፣ መጽሐፎች ይደረሱበታል። ያ ግን ከኛ ቀጥለው የሚመጡት ኢትዮጵያውያን ስለኛ ስለቀደምናቸው ኢትዮጵያውያን ለማወቅ የሚያደርጉት ጥረት ውጤት ነው እንጂ ኢትዮጵያዊ ስለመሆናችን ወይም ኢትዮጵያዊ ስላለመሆናችን አይደለም። እንግዲህ ያሁኑ ሰዓት ኢትዮጵያዊነት ምንድነው የሚለውን በደም መረዳት አለብን። ይህን ስናደርግ የሀገራችንን የኢትዮጵያን የፖለቲካ ሀቅ በትክክል እንረዳና በኢትዮጵያዊነታችን ምን ማድረግ እንዳለብንና ማን ኢትዮጵያዊነቷን እየተወጣች እንደሆነች እንገነዘባለን። ትናንትም ዛሬም ነገም ኢትዮጵያዊነት ማለት ኢትዮጵያውያንን መውደድ፣ ሀገርን ኢትዮጵያን ማፍቀር፣ የኢትዮጵያን መንግስት በተገቢው መንገድ መደገፍና የመንግስት የተሳሳተ መንገድ ሲይዝ መቃወም ማለት ነው። በስልጣን ላይ ያለው ክፍል ጸረ ኢትዮጵያውያን ጸረ ኢትዮጵያ ሲሆን ያንን ክፍል በማንኛውም መንገድ ማስወገድ የእያንዳንዱ ኢትዮጵያውያን የእያንዳንዱ ኢትዮጵያዊት ኢትዮጵያዊ ግዴታ ነው። ወራሪ ሆኖ ሲገኝ ደግሞ ይህ ግዴታ ወደ መኖር ወይም አለመኖር የህይወት ትንቅንቅ ስለሚያመራ አማራጭ የማይሰጥ ጥሪ ይሆናል። ይህ ፖለቲከኛ መሆን ወይም አለመሆን አይጠይቅም። ይህ ታጋይ መሆን ወይም አለመሆን አይጠይቅም። ይህ በሀገራዊ ግዴታን ነው የሚገለጸው። ይህ የኢትዮጵያዊ ህይወት የትናንት የዛሬን የነገ ህልውና ጥያቄ ነው። አሁን በአገራችን በኢትዮጵያ ውስጥ ኢትዮጵያዊ መንግስት የለም። ህግና ስርዓት የሚያከብር ቡድን አይደለም። በስልጣን ላይ ያለው ራሱ የሚያወጣቸውን ህጎች የሚያፈርስ ኢትዮጵያዊነትን ለማጥፋት የተነሳ ክፍለ ነው። በስልጣን ላይ የተቀመጠው የኢትዮጵያውያንን እየከፋፈለ አንድነት እንዳይኖረን የሚጥር መንግስት በስልጣን ላይ አለ። የኢትዮጵያ ህዝብ ደግሞ ኢትዮጵያዊ ነኝ አልከፋፈልም፣ ጠላታችን የትግሬዎቹ ነጻውጪ ግንባር መንግስት ነው እያለ ትግል ይዟል። ስለዚህ ያህኗ ኢትዮጵያዊትና ያሁኑ ኢትዮጵያዊ ግዴታችን ይህን ጸረ ኢትዮጵያውያን መንግስት ከታጋይ ህዝብ ጎን ተሰልፎ ማስወገድ ነው። ህዝባዊ ንቅናቄ ከፊታችን ተደግኗል። የውዴት ሳይሆን ግድ ሆኖብን፣ የምርጫ ሳይሆን አማራጭ ሳይኖረን ንቅናቄው አፍጥጦብናል። የዲሞክራሲ ቅንጦት ሳይሆን የሀገር አድን ጥያቄ ቀርቧል። ባጭሩ ኢትዮጵያዊነት ማለት የኢትዮጵያ ጠላት የሆነውን ወራሪ መንግሥት ማውገድ ነው። ይህን የኔ ብሎ ያልተነሳ ግለሰብ ኢትዮጵያዊነቱ ምኑ ላይ ነው? በእርግጥ ትግሉ ረጅም ነው። ትግሉ የተመሰቃቀለ ነው። በስልጣን ላይ ተቀምጦ ጸረ ኢትዮጵያዊነት ፍልስፍናውን መመሪያው የሆነው የትግሬዎቹ ነጻ አውጪ ግንባር ብቻ ሳይሆን ይህንኑ ፍልስፍናን መመሪያ የራሳቸው ያደረጉት ሌሎች ክፍሎችም የኢትዮጵያዊያንነት ትግላችን አንድ ክፍል ናቸው። በትግሉ ውስጥ ያለን ኢትዮጵያውያን በሙሉ ይህን ሐቅ አጥብቀን መያዝ አለብን። ኢትዮጵያ ለዘመናት መንግስት ኖሯት ስትደዳደር የነበረች ሀገር ለመሆኗ አጥጋቢ መረጃዎች አሉ። እኒህ መንግስታት በየተከሰቱበት የታሪክ ወቅት በጎም ሆነ በጎንነት የጎደለው ተግባር ወይንም በምዕራብ እንደ አከናውነዋል አልፈዋል። በዚ ረጅም ታሪካችን የመንግስታዊ ማዕከላቸውን በሰሜን ወይም በደቡብ በምስራቅ ወይም በምዕራብ እንደ ታሪካዊ ወቅትም ተንቀሳቃሽ በማድረግ የተለያዩ የጦር አሰላለፍን በማዘጋጀት ጥንካሬያቸው እንደፈቀደላቸው የሀገሪቱንም ድንበር ሲያሰፉና ሲያጠቧቸው ነበር። አንዱ ከሌላው ጎጥ ሃይማኖት ሳይገደው የዘር ሀረግ ሳይከለክለው እንደ ጥንካሬያቸውና የፖለቲካ ግኝታ አመቺነታቸው ሲጋቡና ሲዋለዱ ነበር። በኢትዮጵያዊነት ገዝተዋል። እናም በተለያዩ ጊዜያት በተለያዩ መንግስታት ዘመን የተለያዩ ህዝባዊ ጥያቄዎች ተነስተዋል። ህዝባዊ አመጾች ተካሂደዋል። መፈንቅለ መንግስት ተደርገዋል። በንጉሱ ላይ ንጉስ ተነስተዋል። ነገስታትን ዘውድ ጭነው ገዝተዋል። የውጭ ሀገር ጉልበተኛ መንግስታት ሀገራችን ጠንካራ ማዕከላዊ መንግስት እንዳይኖራት የተጫወቱት ሚና ቀላል አይደለም። እንዲያውም ከሞላ ጎደል የሀገራችን የኢትዮጵያ ታሪክ ከውጭ ወራሪዎችና ጣልቃ ገቦች ጋራ የመኖርና ያለመኖር ተጋርሎ ነው ብሎ ማስቀመጥ ይቻላል። አሁንም የውጭ ኃይላት ለጥቅማቸው ሲሉ ያላቸው እርጎ ዝምብናት ትልቁ በሽታችን ነው። አሁን በውጭ የምንገኝ ኢትዮጵያውያን በጠቅላላው በውጭ ሀገር መንግስታት ላይ ለናደርግ የምንችለው ጫና ወይንም ቀና አመለካከት እንዲኖራቸው የምናደርገው ጥረት የትም አይደርስም። ይልቁንስ በራሳችን መካከል ያለውን ጥንካሬ በአንድነት በመሰባሰብ ብንጎለብት እኛ ወደ እነሱ ላቤቱታ ከመሄድ እነሱ ወደኛ ለጥቅማቸው የሚመጡበትን መንገድ እንፈጥራለን። የሚረዱት ቋንቋ የራሳቸው ጥቅምና የኛ ጥንካሬ ብቻ ነውና ሆኖም ወደኛ سنመለስ በዚህ በአገራችን ታሪክ ጉዞ ኢትዮጵያዊነት በጥያቄ ውስጥ ገብቶ አያውቅም። ለምን? አንድ ግለሰብ በመንግስት ውስጥ የያዘው የስልጣን ደረጃ ያለበት ድርጅት አባልነቱ የተወለደበት አካባቢ የሚናገረው ቋንቋ ያለው የሀብት ብዛት ወይም ማነስ የትውልድ ሀረገሩ መሰረት የግለሰቡ ብሶት ወይም ምቾት ይህ ሁሉ አንድ ኢትዮጵያዊ ከሌላው ኢትዮጵያዊት ያነሰ ወይም የተለቀ ኢትዮጵያዊ አያደርግም። ሁላችን ኢትዮጵያውያን ነን። በአንድነት ሙሉ ኢትዮጵያን እንጋራታለን። የጋራ ሀገራችን ናት። የነበሩት ያለውና የሚመጡት ሁሉ ሁላችን በአንድነት ባለቤቶች ነን። አንድ የተቧደነ ክፍል በመንግስት ደረጃና ስልጣን ላይ ወጣም ወይንም በተቃውሞ አፈነገጠ የኢትዮጵያን ግለኛ ባለቤት ወይንም ኢትዮጵያዊነትን ትርጉም ሰጭና ነሽ አይደለም። ይህ ደግሞ ነገስታትና ማንኛውም ባለስልጣን ላይ የሚወጣን ክፍል ይጨምራል። ኢትዮጵያዊነት በስልጣን ላይ የሚወጣው መንግስት ወይም አንድ ጅንን ግለሰብ ትርጉም የሚሰጠው ጉዳይ አይደለም። ኢትዮጵያዊነት ከዚህ በላይ ነው። የታሪክ ትስስር ነው። እትብት ነው። አይደለም ብሎ እስካላፈነገጠ ድረስ አንድ ግለሰብ ኢትዮጵያዊ ሆኖ በመወለዱ ኢትዮጵያዊ ነው ወይም የኢትዮጵያ ዜግነት አለው። ኢትዮጵያዊነት የሀገር ኢትዮጵያ ዜጋ ሆኖ መገኘት ነው። ኢትዮጵያዊነት በዜግነት ላይ የተመሰረተ የግለሰብ ሀገራዊ መብት እንጂ የስብስብ ወይም የአካባቢ ጥምር መብት አይደለም። በግል ወይንም በአካባቢ በደል ደርሶብኛልና ኢትዮጵያዊነቴ ለኔ ምን ያደርግልኛል የሚለው አባባል በቀላሉ ሲታይ የየዋህነት አለዚያ ደግሞ የመሰሪነት ገጽታ ነው። መገንዘብ ያለብን የትግሬዎቹ ነጻ አውጪ ግንባር መሰረት አድርጎ የተነሳው በራሳቸው መስራችና የጦር መሪ አረጋዊ በርሄ እንደተገለጸልን አጼ ምኒልክ የጣሊያንን ወራሪ ጦር ለማባረር ትግራይ ሲሄዱ ለወታደሮቻቸው ምግብ እንዲያቀርብ የትግራይን ገበሬ ስላዘዙት ነው። እናም ሀገርን ከወራሪ ለማዳን የዘመተን ጦር መመገብ በደል አድርገው ቆጥረው የዛሬዎቹ ገዢዎቻችን ተሰባስበው ደደቢት ገቡ። ኢትዮጵያዊነት ገደል ይግባ አሉ። አሁንም በደደቢቱ ግንዛቤያቸው ኢትዮጵያን ወረዋል። መንግስታቸው ኢትዮጵያዊ አይደለም። ሌሎችን በሚመለከት እስኪ አስቡ። በደል አለብኝ ባይ ኢትዮጵያዊነቱ በጥያቄ ውስጥ ካስገባ ከትግሬዎቹ ነጻ አውጪ ግንባር ምን ይለየው? ኢትዮጵያዊ አይደለሁም ሌላ ነኝ ማለት የግለሰቡ መብት ነው። ያ በግል አንድ ግለሰብ ለራሱ ለግለሰቡ የሚሰጠው ዜጋ የመሆን ወይም ያለመሆን ጉዳይ እንጂ አንዱ ለሌላው ሊሰጠው ወይም ሊነፍገው የሚችል ዜግነት አይደለም። በመንግስት ደረጃ ትክክለኛውን የሀገሪቱ ህግ መንግስት በመከተል ለአዲስ አመልካቾች ዜግነት ሊሰጥ ወይም ሊነፍግ ይችላል። ኢትዮጵያዊ የሆነው ዜጋ ግን በምንም መንገድ ኢትዮጵያዊ አይደለህም ሲል ሊል የሚችል ማንም የለም። ግለሰብ ኢትዮጵያዊ ሲያጠፋ በሕግ ይጠየቃል። ጸረ ኢትዮጵያ ተግባር ሲሰራ ደግሞ በካህዲነቱ በንገቱ ላይ ባንገቱ ላይ ሽምቅቅ ያርፍበታል። አረበኛነት እንጂ ወንጀል አይደለም። ይህ ግለሰብ ይቅርታ ይሄን አረፍተ ነገር በድጋሚ አነባዋለሁ። በካህዲነቱ ባንገቱ ላይ ሽምቅቅ ያርፍበታል። ሀገር አስመስጋኝ ተግባር ሲፈጽም የሀገር ታዋቂነትን ያገኛል። ኢትዮጵያዊነት ይህ ነው። ቡራሪ መንግስት ላይ ማመጽ አርበኝነት እንጂ ወንጀል አይደለም። ይህ ለግለሰብ ብቻ ሳይሆን ኢትዮጵያዊ ለሆነ ተቋማት ይሰራል። አስመስጋኝ ተግባር ሲከናወኑ ሀገራዊ ታዋቂነት ይሰጣቸዋል። ጸረ ኢትዮጵያዊ ሲሆኑ ይዘመትባቸዋል። እንደ ግለሰቡ ሽምቅቅ ለተቋሙት ደግሞ ፍጻሜያቸውን የሚያገኙበት ክንውን ይደረጋል። መንግስትም ሀገራዊ ተቃውሞ ነው። የትግሬዎች ነጻ አውጪ ግንባር መንግስት ጸረ ኢትዮጵያዊ ነው። እናም ፍጻሜውን ማምጣት ኢትዮጵያዊ ግዴታችን ነው። እኔ እንደ ግለሰብ ነኝ፣ ምን ማድረግ እችላለሁ በማለት ኢትዮጵያዊ ኃላፊነታችንን ከኛ ማራቅ አንችልም። ኢትዮጵያዊነት አንዴ የሚመጣ ሌላ ጊዜ ደግሞ የሚሸሽ ጥላ አይደለም። ሁሌም አብሮን አለ። በደማችን ውስጥ ፈሳሽ፣ በአጥንታችን ውስጥ ጸንቶ፣ በቆዳችን ላይ ስብሳቤ ክኖ ነው። በድርጅት ተሰባስበን ወይም የመንግስት ሰራተኛ ሆነን ኢትዮጵያዊነታችን አይለወጥም። ኢትዮጵያዊነት ከኢትዮጵያዊነት ውጪ የሆነ የምንጠይቀው ጉዳይ አይደለም። ነን ወይም አይደለንም ብቻ ነው መለኪያው። ግማሽ ኢትዮጵያዊ የለም፣ ሩብ ኢትዮጵያዊነት የለችም። ቆይቼ ሆናለሁ አሁን ተበድያለሁ ብለን በቆይታ የምናስቀምጠው ጉዳይ አይደለም። በደል ሌላ፣ ማንነት ሌላ። እኛ አሁን ኢትዮጵያውያን ነን ብለን በዚህ በዘመናችን የምንኖርበት ኢትዮጵያዊ ኃላፊነታችንን አስመልክቶ ምን እያደረግን ነው የሚለው ደግሞ ዛሬ ጥያቄ ነው። በመካከላችን የተለያየ መልስ የምንሰጣለን። ከነዚህ መካከል በዚህ በያዝነው ወቅት ነበርን ለማለት የሚያስችል ምልክታችን ምንድን ነው? የወቅታችን ማመልከቻ ሆኖ የሚታየው አንድም በደሉን በመፈጸም የተሰለፉት ጥቂት የሥልጣን ጥመኞችና በዝርፊያ በሕዝቡ ገንዘብ ለግላቸው የገነቧቸው ሕንፃዎች ሲሆኑ፣ ሌላ ደግሞ እኒህን ሲታገሉ ሕይወታቸውን ለሕዝቡ ድል የሰጡት ናቸው። በመካከል የሰፈርነው ከሞላ ጎደል ብዙዎቻችን ዕድሜያችንን ቈጥረን ከማለፍ በላይ የምናስመዘግበው የለንም። በእርግጥ ትግል ተደራጅቶ ነው። ብዙ የሚታገሉ ድርጅቶች አሉ። የድርጅቶቹ ታሪክና የአሁኑ ሁኔታ ደግሞ አያስመርቅም። ነገር ግን ሌሎቻችን እጅና እግሮቻችን አጣጥፈን በመቀመጥና እነሱ እያልን ተደራጅተው በሚታገሉት ላይ እጣታችንን በመቀሰር ከኢትዮጵያ ኃላፊነታችን ነጻ ማውጣት አንችልም። ድርጅት መኖሩ ታጋዮች የሚያደርጉትን ጥረት አመልካች ነው። ከነዚህ ጋር መተባበር ካልቻል ድርጅቶቻቸውን እንደ ጣዖት የሚያመልኩና ከሀገራቸው ከኢትዮጵያ የሚያስቀድሙ ከሆነ ሌሎችን በማስተባበር እንዲስተካከል የማድረጉ ኃላፊነት ከራሳችን አይወርድም። ድርጅት ምክንያት ሆኖ ከኢትዮጵያዊ ኃላፊነታችን ነጻ አያወጣንም። እነ ርዮት ዓለሙ፣ እነ አንዱ ዓለም አራጌ፣ እነ እስክንድር ነጋና የእስላምን እንቅስቃሴው ተወካዮች የድርጅት አባል ስለሆኑ ወይም ስላልሆኑ አይደለም የታሰሩት። ግለሰቦቹ እንጂ ድርጅት አይደለም የታሰረው። የታሰሩት ኢትዮጵያዊ መብታቸውን ስለጠየቁ በስልጣን ላይ ያለውን ጸረ ኢትዮጵያዊ ወገንተኛ የትግሬዎች ነጻ አውጪ ግንባር መንግስት በመቃወማቸውና ለገዢው ክፍል ጉቦም የሆነ የገጠጠ እብሪት አንገታቸውን ባለመድፈታቸው ነው። ባጭሩ ኢትዮጵያዊ ሆነውና ኢትዮጵያዊ ኃላፊነታቸውን እየተወጡ በመገኘታቸው ነው። ታዲያ እንዲህ ያሉ ታጋዮች በእስር ቤት በሚማቀቁበት ወቅት አብዛኛው ሕዝብ እንደ ሁለተኛ ዜጋ በሚንገላታበት ሀገር መሳደዱና መገፋቱ ሀገርን እንደ የእሳት ጎመራ ግንፍል እየሮጡ ለማምለጥ ብዙዎቹ በሚሽቀዳደሙበት ጊዜ ኢትዮጵያዊ ኃላፊነታችን ምን እንድናደርግ ያስገድደናል? በድርጅት ዙሪያ ያልተካተቱት ግለሰቦች በተደጋጋሚ ከሚሰጧቸው ምክንያቶች አንዳንዶቹ እነዚህ ናቸው። ድርጅት ለኔ አይመቸኝም። ሐሳቤን በነጻ የማካፈልበት መድረክ ብቻ ነው መፈልገው። ድርጅት ለኔ አልጣመኝም። ከዚህ በታች የነበረኝ ተመክሮ አስቸጋሪ ነበር። እኔ ለሌሎቹ ወደ ተግባር እንዲሄድ በሐሳብ ልረዳ እችላለሁ። የትግል ማዕከል እኮ የለም። የተያዙት መስመሮች በሙሉ ትክክል አይደሉም። እኔ በሰባዊ መብት ረገጣ ዙሪያ እየሰራሁ ነው። ድርጅቶች እኮ የሚረቡ አይደሉም። እውነተኛ ድርጅት የት አለና? ትንሽ ጊዜ መቆየት እፈልጋለሁ የሚሉት ናቸው። እነዚህን የመሳሰሉትን በመደርደር ከኢትዮጵያዊ ግዴታ ለማምለጥ መሞከር ሐቁ ምንድን ነው? በተለይ በአሁኑ ሰዓት በየጊዜው የሀገራችን ኢትዮጵያንን የሕዝቧን ሁኔታ እያነሳን በብዙ የመገናኛ መንገዶች ሁሉ ጽፈናል፣ ተርከናል፣ አንብበናል፣ ተንትነናል። አሁን በየጊዜው መንገድ እየተጓዝን የትም አንደርስም። ተባብረን መታገል ያለብን መሆኑ ግልጽ ነው። ዋናው ለሌሎቹ የተባበሩ ድርጅቶች የተባበሩ ሕዝቡ የተባበረ ማለቱ አይደለም። እኛስ በግለሰብ ደረጃ የምንገኝ ኢትዮጵያውያን ምን ኃላፊነት አለን እያልን ራሳችን መጠየቅ አለብን። ሀገራችን ለሁላችን እኩል ናት። መደራጀታችን ወይም አለመደራጀታችን ያነሰን ኢትዮጵያውያን አያደርገንም። የሀገራችን ችግር የተደራጁ ኢትዮጵያውያን ችግር ብቻ አይደለም። ታዲያ ኃላፊነቱን እኩል መካፈል አለብን። እኛስ ምን እናድርግ ብለን ራሳችን መጠየቅ አለብን። እያንዳንዱ ኢትዮጵያዊና እያንዳንዱ ኢትዮጵያዊት ተደራጁም አልተደራጁም እኩል ኃላፊነት አለብን። እናም አንዳንዳችን መፍትሄ ፈለጋውና የመፍትሄው አካል መሆን ላይ እኩል ድርሻ ሊኖረን ይገባል። ይህ የሀገር አድን ወቅት ነው። ትግሉ የራሱ የሆነ እድገት ያለው ህጉ የማይታወቅበት ሂደት ነው። አሁን በረጋ መንፈስ ባጭር ጊዜ ውስጥ በቀላሉ የምንችለውን የትግል ማዕከል የመፍጠር ሂደት ብናዘገየው ተቀምጠን የተውነውን ቆመን የማናገኝበት ጊዜ ይመጣል። ዛሬ በግልጽ መናገር፣ መሰባሰብና ትግሉን በአንድነት ማድረግ ካልቻልን ነገ ይሄ መሰባሰብ ላማለኝ በሰማይ ይሆንና ቁጭት ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወንጭት ጥዶ ማልቀስ ይሆንብናል። ለድርጅቱም ሆነ ለግለሰቦች አሁን ኢትዮጵያዊ ጥሪው አንድነት በኢትዮጵያዊነታችን እንድንሰባሰብ ነው። የምንሰባሰበው ለወገናችን ለመድረስ ለሀገራችን ነጻ ለማውጣት ነው። የምንሰባሰበው በኢትዮጵያዊነት የነጻነት ንቅናቄ እንዋቀራለን። ይህ ትግል ማዕከል ይሆናል። ይህ ነጻነት ንቅናቄ የትግሉ ራዕይና ተልዕኮ በግልጽ አንጥሮ በማውጣት በአደባባይ ሕዝባዊ ንቅናቄውን ይመራል። ይህ ማዕከል ለኢትዮጵያ ሕዝብ በየቦታው ባመቸው መንገድ የትግሉን ሂደት እንዲያደርስ በአደባባይ በግልጽ ትግሉን ያካሄዳል። እንደ ኢትዮጵያዊ መንግሥት ለማቋቋም ይህ የኢትዮጵያውያን የነጻነት ንቅናቄ ትግሉ የሚጠይቀውን መሥዋዕትነት እየከፈለ የትግሉ ሂደት ግፊት በሚፈጥረው የሽክርክሪት እድገት መሠረት ወደፊት ይገፋል። ስለዚህ ማስተባበሩ መተባበሩና መጥራትና መጠራቱ የኛ የእያንዳንዳችን ኢትዮጵያውያን ግዴታ ነው። ኢትዮጵያዊነታችን አሁን ተጠይቋል። መልስ እንስጥ። ኢትዮጵያውያን እንቆጠር። አመሰግናለሁ።
ሐሳብ ተጉዢ ይሄው ለዚህ በቃሁ ስንቱን ነገር ይዤ ይሄው ለዚህ በቃሁ ስንቱን ነገር ይዤ ውስጣን ባህር የናፍቆ ዳገቱን የት ውስጣን ባህር የናፍቆ ዳገቱን በትዝታ ብርታት ተሻገርኩ ስንቱን በትዝታ ብርታት ተሻገርኩ ስንቱን ሽራት የማይረታት ቦታ የማይ ሽራት የማይረታት ቦታ ለሁሉ ምትበቃ ትልቅናት ዝታ ለሁሉ ምትበቃ ትልቅናት ዝታ
ሞቀን አመድ ሆና ታውቀ
هبرت لدبا ويس لدل يتوبيا هزب لزمنات بتقريو ياني عقزاز بمكراننا في الدات دارقو بنورباتشو زمنات هلو كتقلو سافقف فق مسوعة النت يكفلنو عند النتون الناكبرون تبقو نتعنا في تاوي النت يالاتن يتوبيان اون لما درق بتلا يوت عور روش تقوزوال ከቅርቡ ዘመን እንኳን በነነሳ በ1997 ዓመተ ምህረት ታሪካዊ ድምጹን ለመብቶቹ መከበርና ለነጻነቱ ማረጋገጫ ለማድረግ ቁርጠኛ ውሳኔ ሲሰጥ ወያኔን ለመገላገል ካለው ጽኑ ፍላጎት በመነሳት ነበር። ለዘላቂ ሰላም፣ ለዲሞክራሲ፣ ለኩልነት ለቆሙ ህዝባዊ አድራን የሚቀበሉትና በትግላቸው መስዋዕትነትን በህዝብ ፍት ያረጋግጡ ካብራኩ የተፈጠሩ ለውድ ልጆቹ አመነታውን ሲሰጥ የስልጣን ምንጭ ባለቤት ራሱ መሆኑን ፍጹም እምነት ስላለው ነበር። በጉልበት የተቀመጠውን የዘረኞችን አባወራ ባንድነቱ አናጋው። በመብቱ የቀለዱ በማንነቱ ያሾፉት በመከራው የተሳለቁትን በድምጹ ቀጣቸው። በ1997 ዓ.ም በመላው ኢትዮጵያ ታላቅ ተስፋ ሰፈነ። የነጻነት ችቦ መላው ኢትዮጵያን አላበሰ። ይህንን የምንኮራበትን ድል ባግባቡ ባለ መጠቀማችን አሸናፊዎቹ ተሸናፊዎች እንድንሆን በመፈረጁ ትግሉ ለችግር ተጋልጦ በመዳከር ላይ ነን። እዚያን ዘመን ለመدرس በመስዋዕትነት የገነባነው አንድነት ከጃችን አመለጠን። ጥላቶቻችንም የንጹሃን ደም አፍሰው ተደራጁ። የግንቦቱ 97 ህዝባዊ አንድነት ለኢትዮጵያዊነት ህብረት ያሳየው ፍቅር በመላው ኢትዮጵያ ዳርስ ከዳር የተጎናጸፈው ድል ዮያኔን ፍጻሜ ያበሰረ በመሆኑ እስከዛሬ ድረስ የትግሪ ዮያኔ አገዛዝ በደመ ነፍስ እንዲወራጭ የፍራት ስነ ልቦና እንዲላበስ አድርጎታል። ግንቦት 97 ዮያኔዎች በቤተ መንግስት በድሎት መኖር ካለባቸው በቀጣዩ ለባሰ ሁኔታ ከመግደል ከማሰር ከማንገላታት በስተቀር አንዳችም አማራጭ እንደሌላቸው የተረዱበት ወቅት ነበር። በጻራ አማራ ፕሮፖጋንዳ የተገነባው አውራ ዘላልነት በፋሽስት ግልገሎቻቸው አማካይነት ይደረገ የነበረው ጽያፍ ባህሪ ጋር ተዳምሮ የዘረኝነት አኩይ መንፈስ በበለጠ እንዲያብጥ አድርጓል። ጸረ ህዝብ፣ ጸረ ኢትዮጵያ ዘረኝነትና አምባገነንነት የበለጠ እንዲስፋፋ ተደርጓል። በወቅቱ የተንጸባረቀው ዝርክርክነት ከፍተኛ ጉዳት አድርሷል። በዋነኛነት ሰርገው ገቦቹ ዮያኔን መውደቅ ከማፋጠን ይልቅ ለሆዳቸው ሲሉ ከዮያኔ ወዳጅ መንግስታት ጋር ገመናቸውን ገልጸው በመደራደራቸው ህዝቡን ለሞትና ለአደጋ እንዲጋለጥ አድርገውታል። ርቃኑን የወጣው ዘረኛ ቡድን የተረፈው በሰርገው ገቦቹ ነበር። ለተቀነባበረ ህዝባዊ ትግል ተነሳሽነት አመራር በመስጠት የህዝብን እይታ በቆራጥነት ለመምራት እንዳይቻል በቀጥታ እጃቸው ያለበት ዛሬ በግንቦት 7 ስም በዳያስፖራው የመሸገው ቡድን መሪዎችም ተጠያቂዎች ናቸው። የትግልን አደረጃ በጽኑ እምነት ይዘው ያልተጓዙ የዚህ ድርጅት ተጠሪዎች እንደሆኑ ለማንኛችንም ግልጽ ነው። የኢትዮጵያዊነትን ትግል ብዙር ምጃ እንዲራመድ የታገሉትን ጽኑ መሰረት ያዘውን የኢትዮጵያዊነት መንፈስ ጸጋውን ተላብሰው በውስጡ ለማቆየት ፈቃደኛ ባለመሆናቸው አግራችንና ህዝቧን ለወርደት ተዳረጉ። አገር ውስጥ የነበረውን በዚህ ሁኔታ ስናየው በዳያስፖራው ውስጥም የተከሰተው በአገር ውስጥ የደረሰውን አንድነቱን ጎራ በማፍራረስ ላይ ያረፈ ነበር።
بيتوب احز بتقل يكاوتي كان ناساعت باكاباوي عالنبرو يزرنيو عمباغننن ناقزاز عما كاريو چي نبرو تنشاشارو يزودو قولو تتقانونا كما قصبت بيتوب احز بوليتكا مدرك بكيالو بتقاومي بوليتكا عمبا بادباباين دي تايو يتدرغو ودك قدمو عملاتشو بمملساتشو يتقواترو تفتا يفنتكاو تسفا دبزاو تفا عدي سيالكيتنا يبك الارمجام موسد تجمرا የህዝብን ድምጽ በመቀማት ወነተኛ ኢትዮጵያ ህዝብ መሪዎችና በድርጅት አባላትነትና በደመና ሽፋን ሰርገው የገቡትንም በጅምላ አስር ቤት በመክተት የህዝብን ድል ሲነጠቅ በአገር ውስጥ ያለውን ህዝብ አይንቅስቃሴ ግለቱን ሳይቀንስ እንዲቀጥል በሚል ሰበብ የቅንጅት ዓለም አቀፍ አመራር እንዲመሰረት የሴራው ባለቤቶች ስራቸውን አጠናቀቁ። በወቅቱ በስር የተዳረጉ መሪዎቻችን ለማስፈታት የሚደረግ ትግልና ቅንጅትን ያለቀጣ አመራር እንዳይቀር በሚል ጥሪ የቅንጅት ኢንተርናሽናል ኮሚቴን በመመስረት በስር ቤት ያለውን አመራር በመወከል ባለም ዙሪያ ያለውን የቅንጅት ሥራ እንዲያስተባብሩና አመራር እንዲሰጡ ኃላፊነት የሚሰጥ እንዲሁም የሥራ ዘመናቸው አመራሩ ከስር ቤት ወጥቶ ሥራውን እስኪጀምር መሆኑን አስታወቁ። ይህ ጥሪ የሴራ ስብስብ እንደነበር ባንድ ሀቅ እናስረዳ። በኮሚቴ እንዲታቀፉ የተመረጡት 6 አባላት መካከል ከቀስተ ደመና 3 ከሚያድና ኢዴፓ መድህን 3 አባላት ያሉበት ሳይቀር በምን መስፈርት ቀስተ ደመና በውክልና በልጦ እንደተገኘ የሚታወቅ ነገር አልነበረም። ውሎ አድሮ በስር ላይ ያለው ቅንጅት አመራር የገጠመውን ችግር ይፈታል የተባለው ኢንተርናሽናል ኮሚቴ በሻቢያ አስተናጋጅነት ከኦነግ ጋር በመዋዋል ኤኤፍዲ የሚባል ድርጅት ይዞ ብቅ አለ። በያግሩ ያሉ ደጋፊዎችን በማሰባሰብና በማዋቀር ድርጅታዊ አንድነት ከመፍጠር ይልቅ የቅራኔና የልዩነት ምንጭ በመሆን እጅግ ፈታኝ የሆኑ ሁኔታዎች ላይ እንድንወድቅ አድርጓል። ኪል የሚል ስም በማንገብ የቀስተ ደመና የበላይነት የሚረጋገጥበት የሴራ ቡድን ብርሃነ መዋ፣ ዳንኤል አሰፋ፣ አንዳርጋቸው ጽጌ የሚባሉ በበላይነት የሚመሩት የሚያድን ተወካይ በማስወገድ በስልክ ኮንፈረንስ የቅንጅት ዓለም አቀፍ የፖለቲካ አመራር ኮሚቴ ታወጀ። የቅንጅት አመራሮች በታሰሩ ከጥቂት ወራቶች በኋላ የዲያስፖራው መከፋፈል በቀስተ ደመና መሪዎች አስተናጋጅነት እውን ሆነ። የኪሌሰየ የሴራ ቡድን በዲያስፖራው ብዙ ጉዳቶችን ሲፈጽም ከቆየ በኋላ የቅንጅት አመራሮች ከስር ሲፈቱ የቀስተ ደመና ፊታውራሪው ዶክተር ብርሃኑ ጋሻ ጃግሬዎችን አስከትሎ ወደ ሰሜን አሜሪካ ገባ። ከዛን ጊዜ ጀምሮ ግንቦት 7 የኢትዮጵያ ህዝብ ለአንድነቱ ያለውን ከፍተኛ ቀናዊነት አቆስሶ በማየት የተለያዩ ግንባሮችን በመመስረት ዲያስፖራውን ያተራመሰ ቀጠለ። ግንቦት 7 የኢትዮጵያን ህዝብ አንድነትና ሉዓላዊነት እንደጠላት በሚያይ ስነ ልቦና ውስጥ እየተጓዘ ለመሆኑ ብዙ ሐቆች ቀርበዋል። ጽራ አንድነትና የመገንጠል ዓላማ ያነገቡትን ይዞ የፋሽስቱን የትግሬው ያኔ ዘረኛ ቡድን ማሸነፍ ይቻላል የሚለው ቅዠት በኢትዮጵያዊነት አመለካከትና መርህ ላይ እምነት ማጣት ነው ብሎ ተጓዘ። ከዚሁ ጋር ተያይዞ ወያኔ የሚገባው ቋንቋ ኃይል ብቻ ስለሆነ ከታጠቁ ኃይሎች ጋር ተባብሮ መስራት የፋሽስቱን የትግሬ ወያኔ አገዛዝ ዕድሜ ለማሳጠር ብቸኛ አማራጭ ነው የሚለው አመለካከትም በአቋራጭ ስልጣን ላይ ቁጥጥ ለማለት ከሚደረግ ጥድፊያ ጋር የተያያዘ ነበር። ኢትዮጵያዊነትን ተሸናፊ የሚያደርግ የትግል ጉዞ ነው። ሻቢያ በሚባል የለየለት ጸረ ኢትዮጵያ ኃይል የበላይ ጠባቂነት በሱም ልጓም የሚጎተት ታጣቂ ይዞ ቅስቀሳ ማካሄድ እንደ ኢትዮጵያ ዜጋ አለማሰብ ነው። እነዚህን የግንቦት 7 ጸረ ኢትዮጵያ ቅኝቶች አስመልክቶ ተቃውሟችንን አስተጋብተናል። በ1998 ዓመተ ምህረት ኤኤፍዲ መስርተናልና እልል በሉ ሲባል እንደረገም ነው ሁሉ በ2011 ግንቦት 7 ከኦጋዴን ነጻ አውጭና ለዘብተኛ ተብሎ ከመጣራው ከኦነግ ጋር ህብረት ፈጸመ የሚለው አርቆ ማሰብ የጎደለው ኢትዮጵያ ስንልቦና ያጣ ብሔራዊ ሀገራዊ መግባባት ባንድ የመልካ ምድር ክልል ስር የጋራ ድል እንዳለው ማመን የተሳነው ስብስብ አስመልክቶ ትችቶችን ሰንዝረናል። የልዩነት አጥር ያጠሩ የኔ ወደፊቱ በክልል ያትدرسብኝ የሚለው የስብስቡ መመሪያ የህሉናችን ጻር መሆኑን አስረድተናል። ያግራችንን አንድነት እንደ ጠላት የሚያዩ ድርጅቶች ኮያን ያስተሳሰብ ጋር የተቆራኙ ለመሆናቸው አለም የማይባል ሀቅ ነው። ዘረኛ ቡድን ኋላ ቀር አገዛዝ ያተረፈልንን ጉድፈቶችና በድል አድራጊነት ለመወጣት የጋራ ቤታችንን ጣራ ማፍረስ የለብንም። በግንቦት ሰባት ይታ የዘረኝነትን ፖለቲካ ከልኩ በላይ የተጫኑት ወያኔን ከድተው ወደኛ ለመቀላቀል ቢመርጡ በራችን ክፍት ነው ይላል። ምክንያቱም የድርጅቱ መሪዎችም በዚያው ጎዳና ስላለፉበት የህዝብን ትግል በሚያስመጣ አመለካከት ላይ ወድቀዋል። በመሆኑም ዝርክክ ላለና ታማኝነት ለጎደለው ላቅ ያለ ብቃት እና አቅም የሚያብራክት ብሎም ከጀግኖችም በላይ ጀግኖችን ከደፋሮችም በላይ ደፋሮችን የሚያሰባስብ መዋቅር መፍጠር ቀርቶ የፍትህ ታጋዮችን መንፈስ እንዲሰበር ተደርጓል። ወጥንቅጥና ዘርፈ ብዙ ለሆነው ትግል ለጋራ ዓላማ ከተሰለፉ ወገኖች ጋር ማብረር ያስፈልጋል የሚለውም አመለካከት ወዳወዛጋቢ ሁኔታዎች ወስዶናል። ግንቦት ሰባት በሩቋል የሚያለውና ተከተሉኝ የሚለው የትግል ህብረት ላለፉት 5 አመቶች ያህል ተፈትሾ በረቀት ላይ የተቀመጠ ቀቢጸ ተስፋ መሆኑ ተረጋግጧል። ወያኔ እስከዛሬው ከነብልግናው የሰነበተው ለወያኔ በደል እንዲያጎበድድ የተደረገው የጸረዘረኝነት የቤት ስራችንን ለማጠናቀቅ ያልቻልነው በዘር ፖለቲካ ለስልጣንና ለጥቅም መብቃት ይቻላል የሚለው አመለካከት ታግለን ባለማሸነፋችን ነው። ግንቦት ሰባት የዛሬ 3 አመት ለህልውናው መሰረት አድርጎ ይዟቸው ብቅ ያለው ዮጋዴን ነጻውጭና የጀነራል ከማል ኦነግ አብረው ለመስራት የተፈራረሙበት ሁሉ በኢትዮጵያና በኢትዮጵያዊነት መርህ ላይ የተፈጸመ ደባ ነበር። ከነዚህ ድርጅቶች መሰረታዊ ዓላማና አቋም ከራሳቸው ያለፈ ታሪክና ከሚመሩበት ፍልስፍና አንጻር ስንገመግማቸው በህዝብ የጋራ ጥቅምና አንድነት ትስስር ላይ ሰይፍ የመዘዙ ናቸው። እንዳንድ አገር ዜጋ አስበውና የጋራ ጥቅሞችን አስከብሮ መኖር እንደማይችሉ መግለጫዎቻቸው ያረጋግጣሉ። የጎጠኞችን ድርጅቶች እሽሩሩ ያሉ ወያኔን ብቻና ሶግድ የሚል ትብብር ከጅምሩ ውድቀትን የሚጠራ መሸነፍን በትከሻ ተሸክሞ የሚራመድ የኢትዮጵያዊነትን ትግል አደጋ የሚያጋለጥ ነው። የጠላት አሰላለፍ የጸረ ኢትዮጵያን ኃይላት የሚያሰባስብ የተረገመ አስተሳሰብ ነው። ወያኔም በዚህ ፍልስፍና ተረማምዶ የመጣ ደመኛ ጠላታችን ነው። በግንቦት ሰባት ተቀይሶ ጽራ አንድነትና የመገንጠል አጀንዳ በግልጽ ካነገቡ ጋር ህብረት ተደርጓል የሚለው ጥሪ የኢትዮጵያን የፍትህ የኩልነትና የነጻነት ትግሉ ላይ ደንቀራ ሆኖ ቆይቷል። እስከዛሬ ድረስ ላውንታዊ ለውጥ የቆሙ ኃይሎች መካከለ የሚደረገው የትብብር ሙከራ ሁሉ ያልሰመረው ለውስብስብ ችግሮቻችን ተቀዳሚ ተጠያቂው የመከፋፈል የፖለቲካ ጎሰኝነትን የሚያቀነቅን ግንቦት ሰባት የሚሰጠን የቤት ሥራ እየተበራከተ መምጣት ነው። የትግሬው ያኔ ዘረኛ አገዛዝ ቡድን ስንኮንን ከዚህ ጸረ ህዝብ ጎጠኛ ውጭ ያሉ በተቃዋሚ ጎራ የሚታየውን ፖለቲካዊ ጎሰኝነት ላይም ያለንን ተቃውሞ በግልጽ በማስቀመጥ ነው። የኢትዮጵያዊነት ዓላማ ፍላጎት ምኞት አግራችን ኢትዮጵያን ከዘረኛው የፋሽስት የትግሬው ያኔ አገዛዝ ንጻ ማውጣት ነው። አሰላለፋችን አጀንዳችን የኢትዮጵያዊነት መንፈስ ካለው በወደፊቱ የጋራ ተስፋችን ላይ አሉታዊ ውጤት ሊሰጠን ይችላል። የግንባር ምስረታው ኡን መሆኑን በሰሜን አሜሪካ ዲስኩር የተደረገበትና በኢትዮጵያዊነት ላይ ካራውን የሳለው የግንቦት ሰባት የኦጋዴን ነጻውጭና የኦነግ ፊርማ ምን ጻፈንታ እንደገጠመው መልሱን የሚሰጠን ካጣን 3 አመቶችን አስቆጥረናል። በሻቢያ ጉያ ሆነው ያንድነት ኃይሉን እንደጥላት በማየት የኢትዮጵያዊነት ማስፈራሪያ ኃይል አድርገው ያደረጃቸውና ዕውቅና የሰጧቸው ግንባሩ ይጥፋም ይኑርም አይናገሩም። ግንቦት ሰባት ከተመሰረተበት 2007 ዓመተ ምህረት ወዲህ የፖለቲካውን ኃላፊነት በመያዝ ወታደር አላቸው ከሚባሉት ጋር የተለያዩ ግንባሮችን ፈጽመዋል። ከኦጋዴን ነጻውጭ ድርጅት ከኦጋዴን ነጻውጭ ድርጅትና ኦነግ በኋላ ከትግራይ ዲሞክራሲ ንቅናቄ ትብደን ጋር በሻቢያ ትዛዝ የትብብር ሰነድ መፈረማቸውን ተገልጿል። ስለነዚህ ትብብሮች መሪዎቹ በመፈራረቅ የቃለ መጠይቅ ማብራሪያ ከመስጠታቸው በስተቀር በመሬት ላይ የተሰራ ነገር እንደሌለ ለግንቦት ሰባት አባላትና ደጋፊም ሆነ ለማይደግፈው ሁሉ ወለል ብሎ የሚታይ ሐቅ ነው። ይህም የፈጠረው ብስጭት ይመስላል። በቅርቡ ደግሞ አዲስ የትብብር ሜሎዲ ጀባ ብለውናል። ቀደም ሲል ኦነግን ኢትዮጵያ አድርጌዋለሁ፣ የኦጋዴን ነጻ አውጪ ድርጅትም ባለው ዓላማ በግንቦት ሰባት አመራር ስር ለመጠቃለል ፈልጓል ተብሎ ጮቤ የተረገጠበት ፊርማ ተሰረዘ ወይስ አልተሰረዘም? ውሉ ፈርሷል ወይንስ አልፈረሰም የሚለውን ቁልፍ ጥያቄ ወያኔን ከስልጣኑ ለማስነሳት ያንበሳውን ድርሻ ይዣለሁ ለሚለው ለግንቦት ሰባት ማቅረቡ ወቅታዊ መሆኑን ጤነኛ አእምሮ ያለው ሁሉ ይረዳዋል የሚል ግምት አለን። በአጠቃላይ ወያኔን ለመጣል አብሮ መስራት የሚለውን ጥሪ ለመንግሥትነት ብቃት አለኝ ከሚለው ግንቦት ሰባት ጋር የማይመጥን ነው። ድርጅቱ ኢትዮጵያን እንደ አንድ አገር እንደ አንድ ሕዝብ አድርጎ የማየት ችግር እንዳለበት በተደጋጋሚ ገልጸናል። ወያኔ በዘረጋው የዘረኛ ሥርዓት መንገድ ለመራመድና ሥልጣን ለመረከብ ባለው ጉጉት ላይ ተሞርኩዞ ኦነግንና የኦጋዴን ነጻ አውጪ ተመስሎ ሻቢያ በሚቆጣጠረው ምድራዊ ገነት ሰፍሮ የሚያቀነቅነው አርበኝነት የኢትዮጵያዊነት ተቃራኒ ነው ብለን ብንሰይመው የተሟላ መልስ ነው ብለን እንገምታለን። የግንቦት ሰባት አካሄድ ኢትዮጵያዊነት ራዕይ ካላቸው ኃይሎች ጋር የማይወግን ነው። ቀደም ላሉት ጊዜያቶች በዲያስፖራው ውስጥ ለብዙ ምስቅልቅል አሉ ሁኔታዎች የተዳረግንበትን ግንባር ውጤት ዕጣ ፈንታ ሳይነግሩን፣ ከሰሞኑ ደግሞ ስለ አዲስ ኅብረት ምስረታ የምሥራች ብለውናል። በአሁኑ ወቅት በድርጅቱ ላይ በደረሰው መጎዳት ጋር ተስታኮ የኢትዮጵያዊ ቁጣና የኅብረት በትር ማረፍ ያለበት በዘረኛው ወያኔ አገዛዝ ላይ ብቻ መሆን ይኖርበታል የሚለው የድርጅቱ ጥሪ እንዳለ ተጠብቆ፣ ሆኖም ግን ከድርጅቱ መጎዳት በላይ በምናያት ኢትዮጵያ ላይ የሚካሄደው ደባ አታንሱ ወደሚለው መደምደሚያ ለመድረስ መጠጋት ሐቀኝነት የለውም እንላለን። በመሆኑም በግንቦት ሰባት ያለንን ተቃውሞ ከድርጅቱ ጋር በተያያዙ ቀውሶች ምክንያት አይሻርም። የኢትዮጵያዊነትን መግለጫ በመገዝገዝ የአንድነታችንን ማገርና ምሰሶ የማፍረስ ከጸረ ኢትዮጵያ ኃይሎች ጋር አብሮ መቆም በሐቀኛና ቁርጠኛ ታጋዮቻችን ላይ ዘምቶ አንገት ለማስደፋት የሚደረገው ዘመቻ የወያኔን ባንዳዎች ጎትተው እያጠራቀሙ ባሉት ላይ ተቃውሟችን ይቀጥላል። ግንቦቴዎችም አሁንም ወደ ትክክለኛው ህሊናቸው ተመልሰው በኢትዮጵያዊነት ላይ የሁላችንም የምንላትን ኢትዮጵያንና ሕዝቧን ከነ ክብሯ ለማኖር በሚደረግ መራራ ትግል መካከል እስኪገኙ ድረስ ስለ ቅሌት ፖለቲካቸው እንተቻለን። ግንቦት ሰባት ማን ነው ሕጋዊና ብቸኛ የትግሉ ተወካይ ያደረገው? ከቀረው የለውጥ ፈላጊ ጎራ ራሱን አልቆ ለማየት እንዲችል ለምን ፈለገ? ስለ ራሱ ብዙ የተሳሳቱ ግምቶችን በመስጠት የመሪነት ስነ ልቦና ውስጥ ለመውደቅ ለምን ቻለ? ብረት ያነገቡ ቆመንለታል ለሚሉት ሕዝብ ሕጋዊና ብቸኛ እንዲሆኑ ግንቦት ፍቃድ ሰጪ ማን አደረገው? የግንቦት ሰባትን ፖለቲካዊ ስልት የሚረዱት በዋነኛነት ሻቢያና ተስፋውን ለወሬ ሰራዊት አድርጎ ግብር የሚከፍለው ብቻ ነው። የመድፍና ታንክ ድምፆችን የሚያሰማ ሰራዊት ከኤርትራ በኩል ይነሳል የምትሉ ሞኞች የሻቢያንና የወያኔን ቡድናዊ ጥቅምና ስምምነት እንዳልተረዳችሁ ፀሐይ ሞቀው ሐቅ ሆኗል። መድፍና ታንኩ በኢትዮጵያ ተራሮችና ሸንተረሮች የሚነግዱበት ጊዜና ወቅት በግንቦት ሰባት ደባ ምክንያት ተራዝሟል። ሻቢያና ወያኔ አስበውና መክረውበት ተናበው የሚያደርጉት ሴራ ለሁላችንም ግልጽ አለመሆኑ አሳዛኝ ነው። ወታደራዊና ኢንተለጀንስ ግንኙነት አሏቸው። ዓለም አቀፍም የሴራ ቡድን በሥልጣን ላይ አቀማጥሮ ያስቀምጧቸው ከወያኔና ከሻቢያ በስተቀር አማራጭ የለም ብለው እጃቸውን አጣጥፈው ተቀምጠዋል። ወያኔን በሻቢያ በትር፣ ሻቢያን በወያኔ በትር እንዲመታቱ አያደርጉም። እነ ስብሐትም ለወንድሞቻቸው ለሻቢያዎች እንደሚቀርቡ በአማርኛም በትግርኛም ነግረውናል። ወያኔም ሆነ ሻቢያ አንድ ጠላት ብቻ አላቸው፣ እሱም የኢትዮጵያዊነት መንፈስ ነው። ከዘር ያገዛዝ ሥርዓት የጸዳ በሉዓላዊነቷ ለተከበረች ዳር ድንበሯን ከብሔራዊ ጥቅሟ ጋር ያስከበረች በአንድ አገር በአንድ ሕዝብ ኢትዮጵያዊነት ሥነ ምግባር ስር ያለ ሕዝብ ብሔራዊና አገራዊ መግባባትን በዲሞክራሲ በፍትሕና በእኩልነት የታነጸ ኅብረተሰብ ለማምጣት የሚደረገውን ትግል ወያኔም ሆነ ሻቢያ በአንድነት ይወጉታል። በክልሌ አትድረሱብኝ መንፈስ የሚኰተኰተው ትውልድ የግንቦት ሰባት አጫፋሪ ነው። ይህ ትውልድ የቀቢጸ ተስፋ ደመና በእጁ ጨብጦ እየተወላገደ ነው። ግንቦቴዎች መጀመሪያ ራሳቸውን ከሻቢያ ነጻ ማውጣት፣ ራሳቸውን ለውድቀት የጸረ ወያኔ ትግሉን ለውርደት እየገፉት የሄዱበትን ስህተት አርመው የህልውናችን መሰረት ወደ ሆነው ኢትዮጵያዊነት አስተሳሰብ መካከል መገኘት ይኖርባቸዋል እንላለን። ድል ለኢትዮጵያ ህዝብ።
አድማጮቻችን ከዚህ ቀጥሎ የሳምንቱ ዋና ዋና ዘመቻዎች ባጭር ባጭር እናቀርብላችኋለን። በቅርሚያ በቅርቡ በአርበኞች ግንባር በአማራው ዲሞክራሲ ኃይልና በግንቦት ሰባት ስለተፈጠረው አንድነት አስመልክቶ የድርጅቱ መሪዎች የግንባር ውስጥ እንደሌሉበት መግለጫ ሰጥተዋል። ሰፋ ያለ ማብራሪያ ስላለ በድረገጾች ላይ የወጡ ስለሆነ ተከታተሉ ትችላላችሁ። መሪውም በመለከት አባረናል የሚለውም ጥሪ እንትም ተቋሙ ቀርቦበታል። የተደረገው ግንባር በማንኛውም በኩል ደገፍ እንደማይችል ድርጅቱ ባጣም ግልጫ ላይ ተገልጿል። ሌላው ደግሞ በህዝብ ጆሮ ያልደረሰ ምናልባት በመጪው ምርጫ ለወያኔ አጃቢ ሊሆን ከተሰለፉት ድርጅቶች መካከል ኢደፓ በሚባል የሚታወቀው በኢትዮጵያ ውስጥ የጥላቻና የኩርፊያ ፖለቲካ እንዲቆም ጠየቀ። ምናልባትም የድርጅት ወያኔ የለገሰውን ያንበሳውን ድርሻ የያዘ ገንዘብ የተቀበለ ድርጅት በመሆኑ ይህንን ጥሪውን ለሁሉም አቅርቧል። ሌሎችም ድርጅቶች በሽሚያ ላይ እንደሆኑ ከሀገር የደረሰን ዜና ገልጿል። ሌላው ደግሞ ዜና የዚህን የአፋርን ህዝብ በሚመለከት ነው የደረሰን ዜና። በአዋሽ ወንዝ ጨምሮ በልዩ ልዩ ስፍራዎች ለውጭ ሀገር ከበርቴዎችና ለወያኔ ባለሀብቶች እየታደለ ነው መሬት ነው የሚለው መግለጫው። በዚህ ምክንያት ህዝቡ እየተፈናቀለ የሞትም የመገደልም ጽዋ እየደረሰበት መሆኑን የሚገልጽ ዜና ደርሶናል። በሌላ በኩል ደግሞ ከአዲስ አበባ የአንድነት ፓርቲ ስራሳቸውን ከድርጅቱ የሚያገሉ ሰዎች ብዛት እየጨመረ አባላቶች እየጨመረ ሄዷል ይላል። አቶ ጸጋዬ አላምረው የአንድነት ፓርቲ ከተመሰረተበት ጊዜ ጀምሮ ሂሳብ ክፍል የነበሩት ለቀዋል ይላልና በቅርቡ ማዕድና በአንድነት ፓርቲ መካከል ይደረጋል ተብሎ የነበረው የውህደት እቅድ አመለካከት ወይንም እቅዱን በሚመለከት ብዙ እንቅፋት ስለደረሰ በሁለቱም ፓርቲዎች ውስጥ አንዳንድ ችግሮች እንዳሉ ተገልጿል። ሌላው ከጎረቤት ሀገር ከኢትዮጵያ ማለት ነው በሶማሌ የሚደረግ በአሜሪካ የድሮን ጥቃት በሶማሌ እንደቀጠለ መሆኑና የአሜሪካ መከላከያ ሚኒስቴር ገልጾ በዚሁ ጥቃት የአልሻባብ መሪ መገደሉን የሚገልጽ ዜና ድርሶናል። ሰፋ ያለውን ዜና ለመስጠት ጊዜ ጥረስላልብን። ሌላው ይቅርታ እዚህ ሲድኑስ ደግሞ የኤርትራን መንግስት አንደኛ ጸሐፊ የሲድን መንግስት ከሀገር እንዲወጣ አባሯል። لذي ستوت مكنيات بزي بسي جنستي منوري ارتراوي لشابيع الامباسيو ورهاو يقبر يكفلو سلوهونا كهز بياسكدو دي كابلا اللي ميل كسن يسان الزرو كادا مسلم شابيع بزيو باباراو بنبرا بقزي هي وراسو مواجو ميارغو كفل سي كفلنا نبرا يسود منغستي عقال لينا نسو مابرو سواتو سلنبرا يهن كسسو بتكس سنكو كلشن دهوننا استیک اینی مونون بذار گفتم امروز نمیتونم نودالن بذارن اشتم بذار تکالن برنامه اشیل ما زگات نیست اصلا کارون اند موسیقی نسیم مشوالن
አድማጮቻችን ሳምንታዊ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን የጳጉሜ 2026 ወይንም የሴፕቴምበር 7 2014 ፕሮግራም የመራ ነው ንጉስ ታምራት፣ ቴድሮስ በቀለ፣ ተኮላ ወርቁ እኔም ወርቅ ሞላንን በዚሁ እንሰናበታቸዋለን። ለኢትዮጵያ ህዝብ
Chuck it around. Amanda, I'm on the way.